እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሰኞ አጉሜ 1 2013 ዓ.ም ምረት የጋቢና ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሰግናችሁናል። ከነዚህ መካከል በተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ ከተመዘገቡት የዓለም ቅርሶች መካከል አንዱ ሆኖ የሚጠቀሱት የላሊበላ ውቅር አብያተ ክርስቲያናት በጦርነት ምክንያት አደጋ ላይ ወድቀዋል ሲሉ ባለሙያዎች ተናግረዋል።
ከአለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የአለት ሁኔታ በከፍተኛ ሁኔታ እየተጎዳ ያለና ያለው የመሰነጣጠቅ አደጋም እየጨመረ የመጣበት ጊዜ ላይ ነው ያለ ነው።
በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል ምሁር የሆኑት አቶ መንግስቴ ከተናገሩት የተቀነጨበውን የሰማችሁት። ሙሉ ዘገባው በምሽቱ ይደመጣል።
አራጅት መጽሐፍቶች ናቸው እነዚህ። ከ1100 በላይ ጸሐፊዎች እና ወደ 30 የሚጠጉ በጣም ታዋቂ የሚባል ፕሮፋይል ያላቸው ጸሐፊዎች እኛ ድረገጽ ላይ ፕሮፋይል አላቸው።
አሁን ደግሞ የሰማችሁት ወጣት ኢዮኤል ተስፋዬ ይባላል። መጽሐፍትን ቤት ለቤት የሚያደርስ የድህረ ገጽ አገልግሎት የጀመረ ወጣት ነው። የምሽቱ እንግዳችን ነው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አድማጮች በድጋሚ እንደምናምሽታችኋል። ታንዛኒያ ትላንት እሁድ ሐሰተኛ ዜናዎችን በማሰራጨት ክስ ተጨማሪ አንድ ጋዜጣ አገደች። ምንም እንኳን አዲስቷ የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን በሀገራቸው ላይ የሐሳብ ነጻነት እንደሚኖር ቃል ቢገቡም ሪያሞይ ማይት ሰኞ በስዋሂሊ ቋንቋ የሚታተመው የሀገሪቱ ትልቁ ጋዜጣ ከዛሬ ሰኞ ዕለት ጀምሮ ለቀጣዮቹ 30 ቀናት ታግዷል። የሀገሪቱ የመንግስት ቃል አቀባይ የሆኑት ግሬሰን ምናግዋዋ ጋዜጣው በተደጋጋሚ ሐሰተኛ መረጃን ሲያስተላልፍና ሆነ ብሎ ለጥፋት ሲያነሳሳ ነበር ብለዋል። ቃል አቀባዩ ለዚህ ንግግራቸው በጋዜጣ የተዘገቡ 3 የቅርብ ጊዜ ዜናዎችን በምሳሌነት አንስተዋል። በዚህ ጉዳይ ላይ የጋዜጣው ስራ አስኪያጆች በቶሎ ምላሽ አልሰጡም። የሀገሪቱ ገዢ ፓርቲ የሆነው የቻማቻ ማፑንዱዚ መንግስት አመራር የሆኑት ሳሚያ ሐሰን እንደ አውሮፓውያን አቆጣጠር በመጪው 2025 ዓ.ም አይወዳደሩም ሲል በጻፈው ጽሑፍ ኡሁሩ የተሰኘ ሌላ ጋዜጣ ባለፈው ወር ላይ ታግዷል። ፕሬዝዳንት ሳሚያ ቀድሞ ሀገሪቱን ሲመሩ የነበሩትን ጆን ማጉፉ ማጉፉሊን ተክተው ስልጣን ላይ የወጡ ሲሆን ስልጣን ላይ እንደወጡ ማጉፉሊ ዘግቷቸው የነበሩ መገናኛ ብዙሃን በሙሉ በአስቸኳይ እንዲከፈቱ ጥሪ አድርገዋል። ወደ ዩናይትድ ስቴትስ እንሻገር። የዋይት ሀውስ ከፍተኛ ባለስልጣናት ሀገራቸው ዩናይትድ ስቴትስ አፍጋኒስታን ውስጥ ትታቸው የወጣቸውን ቀሪዎቹን አሜሪካውያንን እንደምታስወጣ ቃል ገቡ። ይሁንና የሪፐብሊካን ፓርቲ ቁልፍ የውጭ ጉዳይ ግንኙነት ህግ አውጪ ታሊባን ታጣቂዎች ወደ ካቡል አየር መንገድ ለመሄድ የሚረዱ መንገዶችን በሙሉ እየዘጉ ነው ብለዋል። የዋይት ሀውስ ዋና ሰብሳቢ ሮን ክሌን ለሲኤንኤን በሰጡት ቃል ዩናይትድ ስቴትስ ለሁለት አስርት ዓመታት አልቃይዳንና ታሊባንን ስትዋጋ ከቆየችበት ከአፍጋኒስታን ከሳምንት በፊት ብትወጣም ወደ 100 የሚጠጉ አሜሪካውያን አሁንም ድረስ በዛ እንዳሉ ባለስልጣናቱ ያምናሉ ሲሉ ተናግረዋል። መውጣት እስከፈለጉ ድረስም እነሱን የምናወጣበት መንገድ እንፈልጋለን ሲሉም ክሌን አክለዋል። ይሄ የሚሆነውም የኳታር በረራ መቀጠሉን ተከትሎ ነው። በተጨማሪም ዩናይትድ ስቴትስ የአሜሪካ ወታደሮች ከታሊባን ወታደሮች እንዲያመልጡ የረዱ አፍጋኒስታናውያኖችን ማገዟን ተቀጥላለችም ብለዋል። ይሁንና በኮንግረስ ውስጥ ቁልፍ ቦታ ያላቸው የሪፐብሊካኑ የውጭ ጉዳይ ኮሚቴ ሚካኤል ማኮኮል ለፎክስ የእሁድ ዜና እንደተናገሩት የአሜሪካ ወታደሮች ካቡልን ለቀው ከወጡ ከባለፈው ሳምንት በኋላ በመቶዎች የሚቆጠሩና በዛ የተተዉ አሜሪካውያን መውጣት አልቻሉም ያሉ ሲሆን፣ ታሊባኖችም የአየር ማረፊያዎችን በመዝጋት እየተደራደሩ ነው ያሉ ሲሆን ቢያንስ 4 አውሮፕላኖችም በማዝ የሻሪፍ አየር ጣቢያ ጣቢያ በመቶዎች የሚቆጠሩ ሰዎችን ይዘው ከሀገር እንዳይወጡ ታግቶባቸዋል ብለዋል። በመጨረሻም የኮቪድ-19 ዜና። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ተቋም ሲዲሲ አርብ ዕለት ባወጣው ሪፖርት ኮሮና ቫይረስ በህፃናትና በታዳጊዎች ላይ አስከፊ የሆነ ህመም ያመጣል ሲል አስታወቀ። ከባለፈው ሰኔ ማገባደጃ እስከ ታህሳስ አጋማሽ ድረስ በተዛማችነቱ አስጊ የሆነው ዴልታ የተሰኘው ቫይረስ ስርጭት መጨመሩንና በዚህም ምክንያት ሆስፒታል የሚገቡ ህፃናትና ታዳጊዎች ቁጥርም በአምስት እጥፍ ማደጉን አስታውቋል። በተጨማሪም በዩናይትድ ስቴትስ የታዳጊዎች ክትባት መጀመሩን ተከትሎ በተሰራው ጥናት ያልተከተቡ ታዳጊዎች በቫይረሱ የመያዛቸው መጠን በአስር እጥፍ አይሎ መገኘቱም ተጠቁሟል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የላሊበላ ውቅር አብያተ ክርስቲያናት የሚገኙበት ላስታና አካባቢው መንግስት በአሸባሪነት በፈረጀውና ህወሓት በሚል ራሱን የትግራይ ኃይሎች ሲል በሚጠራው ኃይል ቁጥጥር ስር ከዋለ አንድ ወር ሊሆን ነው። መካነ ቅርሱ ስላለበት ይዞታ ምንም አይነት መረጃ አለመገኘቱ ለዘርፉ ቅርብ ነን የሚሉ ምሁራንን አሳስቧቸዋል። መስፍን አራጌ ከቅርሱ ስሪትና ባህሪ፣ ከዓለም አቀፍ ህግጋትና የጦርነት ጊዜ ድንጋጌዎች አንጻር ምሁራንንና የሚመለከታቸውን የመንግስት ባለስልጣናት አነጋግሮ ተከታዩን ዘገባ ልኳል።
አንዳንዶች 133 አመታት የቆረጡለት፣ አንዳንዶች ደግሞ እስከ 333 አመታት የዘረጉለት የዛግዌ ስርወ መንግስት አጥሟቸው ካለፋቸው የታሪክ የባህል የእምነትና የጥበብ አሻራዎች አንዱና ቀዳሚው የላሊበላ ውቅር አብያተ ክርስቲያናት ናቸው። በኢትዮጵያ ማንነት ግን ደግሞ በተለያዩ ቅርጾችና ጥበቦች ከአንድ አለት እንደተፈለፈሉ የሚነገርላቸው 11 ቤተክርስቲያኖች የያዘውን ታሪካዊ ቦታ ዩኔስኮ በዓለም ቅርስነት ከመዘገበው 43 አመታትን አስቆጠረ። ከመንግስት ኃይል ጋር በተፈጠረ ወታደራዊ ግጭት ቅርሱ ያለበትንና አካባቢውን ህወሓት በቁጥጥር ስር ከዋለ ወር ሆኖታል። በአካባቢው ምንም አይነት ህዝባዊ ትራንስፖርት አገልግሎት፣ የስልክና ሌሎች የግንኙነት ዘዴዎች አለመኖራቸውን ተከትሎ ቅርሱ ስላለበት ይዞታ መረጃ እየተገኘ አይደለም። በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል ምሁሩ መንግስት የዘውዱ የላሊበላ ውቅር አብያተ ክርስቲያን ጉዳይ የበለጠ አሳሳቢ የሚሆነው ቅርሱ በእድሜና በጥገና እጦት ከመቼውም ጊዜ በላይ ልዩ ትኩረት የሚያስፈልገው ሰዓት ላይ መገኘቱ ነው ይላሉ።
ታሪካዊ የሆነው የላሊበላ ውቅር አብያተ ክርስቲያናት ከ800 ዓመት በላይ ያስቆጠረ መካነ ቅርስ እንደሆነ ይታወቃል። ይህም በኢትዮጵያ ውስጥ ካሉ ወደ 13 የሚጠጉ ዓለም አቀፍ ቅርሶች አንዱ ነው። ከአለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የአለት ሁኔታ በከፍተኛ ሁኔታ እየተጎዳ ያለና ያለው የመሰነጣጠቅ አደጋም እየጨመረ የመጣበት ጊዜ ላይ ነው ያለ ነው። ምናልባትም ባለፈው ጊዜ እንደታየው ከፈረንሳይ መንግስት ጋር በመተባበር ቅርሱን ጥገና ለማካሄድ እንቅስቃሴ እየተደረገ እንደነበረም የሚታወቅ ነው።
ቀጠናው ወታደራዊ እንቅስቃሴ የሚደረግበት መሆኑ በጉዳቱ ላይ ሌላ ጉዳት እንዳያስከትልም ስጋት አላቸው ምሁሩ።
ይሄ ጦርነት እየተካሄደ ሲሄድ ሊጎዱበት የሚችል አጋጣሚ በጣም በሰፊው መረዳት እንችላለን ማለት ነው። አንደኛ ቅርሶቹ ረዝም እድሜ ከማስቆጠራቸው ተነስቶ መሰነጣጠቁ አለ። ይሄ መሰነጣጠቅ ደግሞ የተለያዩ ከባድ የጦር መሳሪያዎች ሲንቀሳቀሱ፣ ከባድ የሆኑ ፍንዳታዎች ሲፈጠሩ መሰነጣጠቁ እየከፋ የሚሄድበት እድል ሊኖር ይችላል ማለት ነው።
ከቋሚ ቅርሱ ባሻገር ቀደምት የስልጣኔ ማሳያ የሆኑ ተንቀሳቃሽ ቅርሶችም ለአደጋና ለዝርፊያ የሚጋለጡበት እድል እንደሚኖር አቶ መንግስቴ ገልጸዋል። አካባቢውን ማንም የሚቆጣጠረው ማንም ቅርሱ ላይ ጉዳት አለማድረስ ብቻ ሳይሆን እንዳይደርስበትም ጥበቃ ማድረግ እንደሚገባ አስገዳጅ ዓለም አቀፍ ሕግ መኖሩን በመጥቀስ የሚያስረዱት ደግሞ በወሎ ዩኒቨርሲቲ የሕግ ትምህርት ቤት ዲን ሰለሞን ጎራው ናቸው።
በ1954 ዓ.ም ራሱን ችሎ እንዲህ አይነት ዓለም አቀፍ ቅርሶችን በሚመለከት ልዩ ጥበቃ የሚያስፈልጋቸውና በጦርነት ላይ ያሉ አካላትም ማክበር ያለባቸውና የጦር ወንጀል ሁሉ ተብሎ ሊያስጠይቅ የሚችል መሆኑን የሚደነግግ ህግ እንዳለ እናገኛለን ማለት ነው። ለዘመናት የሰው ልጅ ስልጣኔ የሚያሳዩ ናቸው። እናም የሰው ልጅ ከቀደመ ስልጣኔው የወደፊት ስልጣኔውን እያስተሳሰረ የሚሄድበት ስለሆነ የአንድ ማህበረሰብ ሀብት ብቻ ሳይሆን የዓለም ማህበረሰብ ሀብት ነው።
እንደ ህግ ምሁሩ ህጎቹ ከውግዘት እስከ ወታደራዊ ጣልቃ ገብነት የሚያደርሱ ውሳኔን ማሳለፍ የሚችሉ ናቸው።
ሁለት አይነት መንገድ ነው ያለው። አንደኛው የውግዘት ያደርሳሉ በዓለም አቀፉ ማህበረሰብ። የውጭ ሀገራትም ጣልቃ ሊገቡ ይችላሉ። እንደ አይነት ቅርሶች ሲወድሙ በተለይ የተባበሩት መንግስታት ድርጅት በጸጥታው ምክር ቤት ውሳኔ ጣልቃ ሙሉ ሊገባ ይችላል። ሌላው ደግሞ ሀገራትም በራሳቸው ህግ አውጥተው ሊቀጡ ይችላሉ። ውጤታማ የሚሆነው ግን በዓለም አቀፍ ባሉ ህጎች መሰረት ነው ጥበቃ መደረግ ያለበት ማለት ነው።
ሀገራዊውና ዓለም አቀፋዊውን ተሞክሮ የሚያጣቅሱት ምሁራኑ እንዲህ አይነት ግጭቶች ለዘመናት የስልጣኔ መሰረት የሆኑ ቅርሶች በነበር እንዲቀሩ አሊያም ለከፋ ጉዳት እንዲዳረጉ ምክንያት መሆናቸውንም ይናገራሉ።
በታሪካችን አጋጣሚ ስናይ በርካታ የተለያዩ የእርስ በርስ ግጭቶችና ዓለም አቀፍ ጦርነቶች በበርካታ ዓለም አቀፍ ቅርሶች ላይ ሰፊ የሆነ ጉዳት እያደረሱ እንደነበሩ ከታሪክ መረዳት እንችላለን። ለምሳሌ በሶሪያ፣ በኢራቅ፣ በአፍጋኒስታን በርካታ ሀገራት ላይ በርካታ ታሪካዊ ቅርሶች ወይም ዓለም አቀፍ ቅርሶች በጦርነት የሚወድሙበት ምድል እንደነበረ እናስታውሰው ነው ማለት ነው።
ለምሳሌ ታሊባን በ2001 ዓ.ም የሂንዱ የእምነት ተቋማትን በእጅግ በሚዘገንን መልኩ ያደኑበት ሁኔታ እናገኛለን። በማሌ ቲምባክቱ አካባቢ የደረሰ ጉዳት እናያለን። ይህም በሚመለከት የሮም ስታቲዩት ይባላለን የዓለም አቀፉ የጦር ፍርድ ቤት ዓለም አቀፍ ወንጀል ተብለው ከተደነገጉት ውስጥ አንዱ እንደ ላሊበላ አይነት ቅርሶችን ለመጠበቅ የመጣ ስለሆነ የቀጣበት ሁኔታ እናገኛለን። ተከሳሽ ነበር። ያ ተከሳሽ አምኖ ስለነበር በዓለም አቀፍ ደረጃ ቅጣት የደረሰበታል። በኛ ሀገር ውስጥ ቢሆን ጦርነቱ ተከፍቷል። በዛ መካከል መንግስትም ቢሆን የራሱን ጥንቃቄ ማድረግ አለበት። እንዲህ አይነት ቦታዎች ጉዳት እንዳይደርስባቸው አስፈላጊውን ቅድመ ዝግጅትን ማድረግ እንዲጠበቅበት ህጉ ይጠይቃል የዓለም አቀፍ ስምምነቱ። ከዛ በተጨማሪ ደግሞ ጥፋት የሚያጠፉትን ለይቶም ለፍርድ ማቅረብና እንደ ተራ ወንጀል ሳይሆን በዓለም አቀፍ ማህበረሰብ ላይ የተፈጸመ ወንጀል ተደርጎ እርምጃ መወሰድ አለበት። ለዚህም የዓለም አቀፍ ማህበረሰብ የተወሰኑ ሀገራት ማስጠንቀቂያም እንደሰጡ እንደገና መግለጫ መጥቶ እንደነበር የሚታወስ ነው። ዩኔስኮም ጭምር በጉዳዩ ላይ የሚያሳስበው መሆኑን የገለጸበትን እናገኛለን። መሆንም ያለበት ይሄ ነው። የኢትዮጵያ መንግስትም ስምምነት እንኳ ቢደረስ በሌላ ጊዜ እንዲህ አይነት ወንጀል የፈጸሙ በመንግስትም በኩል ይሁን በህወሀትም በኩል ይሁን ምርኮኛ ለምሳሌ የአያያዝ ስርዓት አለ። በጦርነት ጊዜ ሰው በመግደሉ ምክንያት ላይጠየቅ ይችላል። ተዋጊን እስከመረጠ ድረስ ግን ለጦር አስፈላጊ ያልሆነና ለጦርነት አውድ ጥቅም የማይሰጠን ሆነ ብሎ የማይተካን ሀብት ማውደም ግን ከወንጀሎችም የከፋ ወንጀል መሆኑን ያስገነዝባል።
ቅርሱ ያለበትን ሁኔታ በትክክል ማወቅ አለመቻላቸውን የሚናገሩት የአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ አካባቢውን የተቆጣጠረው አካል ቅርሱ ላይ ጉዳት የሚያስከትል ተግባር ከመፈጸም እንዲቆጠብ ጠይቀዋል።
በእርግጥ ለማጣራት ኮሚቴ አቋቁመን ወደፊት የምንሰራው ስራ ነው የሚሆነው። አሁን ባለው ሁኔታ ግን በተጨባጭ ለህዝብ ሊደርስ በሚችል መልኩ የተጨበጠ ይህን ተደረገ ብሎ ለመናገር የሚያስችለን ማስረጃ የለንም። ውጊያ ሲደረግ ደግሞ በዚህ አካባቢ ከባድ መሳሪያዎችን መተኮስ፣ በቅርሱ ላይ በአካባቢው ከባድ ተሽከርካሪዎችን ማስኬድ በራሱ ቅርሱ ሊጎዳ ስለሚችል ይህን ጥንቃቄ እንዲያደርጉ እንደ ሰው ልጅም ይህን ምክር ግን እለግሳለሁ።
የፈረንሳዩ መራሄ መንግስት ኢማኑኤል ዣን ሚሼል ፍሬድሪክ ማክሮን ከአመት በፊት የላሊበላን ውቅር አብያተ ክርስቲያናት ከጎበኙ በኋላ በሁለቱ ሀገራት መካከል በተደረሰው ስምምነት የጥገና ስራ መጀመሩ ይታወሳል። አካባቢው በህወሓት ቁጥጥር ስር መዋሉን ተከትሎ የጥገና ስራው እክል እንዳጋጠመው ምክትል ቢሮ ኃላፊው ሳይጠቁሙ አላለፉም።
የፈረንሳዊ ፕሬዚዳንት ወደ ሀገራችን መጥተው ይህንን ቅርስ ለመጠገን የገንዘብና የቴክኒክ ድጋፍ ለማድረግ ከጠቅላይ ሚኒስትራችን ጋራ ስምምነት አድርገዋል። በዚያ ስምምነት መሰረት የተለያዩ ፕሮጀክቶች ተጠንተዋል። የጥገና ፕሮጀክቶች ማለት ነው። እና እነዚህን ስራዎች በቅርብ ቀን ለመጀመር እና የተጀመሩም አሉ በእርግጥ በተሟላ ሁኔታ ለመጀመር ጥረት እየተደረገ ባለበት ሁኔታ አካባቢው በእነሱ ቁጥጥር ስር ውሏል።
ከሶስት ሳምንታት በፊት የህወሓትን ቃል አቀባይ ጌታቸው ረዳን ጠቅሶ ላሊበላ በህወሓት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በእነሱ እጅ ደህንነቱ ተጠብቆ እንደሚገኝ መናገራቸውን አስነብቧል። ላሊበላ የእኛም ቅርስ ነው፣ የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ። በቅርሶቹ ላይ ጉዳት የሚደርስ ከሆነ ግን በዘመናት ሂደት የማይሽር ቁርሾ በህዝቦች መካከል ሊፈጠር ይችላል ሲሉ ስጋታቸውን ለአሜሪካ ድምጽ ሬዲዮ ያጋሩ አስተያየት ሰጪዎች ጠቁመዋል።
ለምሳሌ አሁን እንደ ታሊባን በማሊ ያለው ቲምቡክቱ ላይ እንደዚህ ጉዳት ያደረሰውን ካየን፣ በኢትዮጵያም ውስጥ ካየን እንዲህ አይነትን ጉዳት አምጥቶ በኋላ ላይ ርቅ በቀላሉ ለመድረስ ያስቸግራል። ሁለቱም ወገኖች በጣም መጠንቀቅ ያለባቸው ማለት ነው። ለምሳሌ ላሊበላን ያክል ለሺህ ዘመናት የተገነባ የእምነት ተቋም አፍርሶ ወይ አክሱም ጽዮንን ወይ ሌላ ቦታ ያለን የሃይማኖት ተቋም ማናቸው ነው የእምነት ተቋሞች ማውደም በጣም አደገኛ ነው። ጉዳቱን ከፍ ያለ ነው። ለምሳሌ በኢትዮጵያ ታሪክ ውስጥ የሂደት ጉዲት በሚ የሚባለው ይሄ በ11ኛው ክፍለ ዘመን 10ኛው ክፍለ ዘመን አካባቢ ቅርሶች በሆነ የእምነት ልዩነት ምክንያት ፕሮፌሰር ፍቅሬ ሶለሳ እንደጻፉት የወደመበት ሁኔታ ያ በእምነት ተቋማት ላይ የደረሰው መጥፋት እስከዛሬ ባለው ትውልድ ውስጥ በማጥፎ በሆነ ትዝብ ውስጥ የሚያልፍ ነው ማለት ነው። ስለዚህ አሁን እንዲህ አይነት ጉዳቶችን ማድረስ በውጊያ ላይ ሰው ሊሞት ይችላል፣ ይሄ የሚከሰት ነገር ነው። ሌላ ንብረት ሊወድም ይችላል። ግን እንዲህ አይነት ጉዳቶችን ማምጣት እንዳልኩት ከአንድ ትውልድ በላይ የሚያመጣ ጣጣ ስላለው በታሪክም ተወቃሽነትም በጣም ስለሚጨምር በጣም ጥንቃቄ ይጠይቃል። ጦርነት የራሱ ህግ አለው። ጦርነት ከተገባ ድረስ ባይገባ ጥሩ ነው፣ ከተገባ ደግሞ ጦርነት ተገብቷልና የፈለግኩትን አደርጋለሁ የሚያስብል ስላልሆነ በጣም ዓለም አቀፉ ግዘት ዓለም አቀፍ ተጠያቂነትን የሚያመጣ ስለሆነ በዓለም አቀፍ የሚኖርን ተቀባይነትን ውድቅ ስለሚያደርግ የዲፕሎማሲ ጉዳይን በጣም ስለሚጎዳ ለወደፊትም ለህዝቦች መካከል ለሚኖር መልካም ግንኙነት አደገኛ ቁስል የሚፈጥር መሆን ተገንዝቦ ከእንዲህ አይነት ድርጊታች መታቀብ አለባቸው።
የላሊበላን ውቅር አብያተ ክርስቲያናት ለመጠገን ፈቃደኝነታቸውን ያሳዩ ሀገራትን ጨምሮ ታሪካዊ ቅርሶቹ በወታደራዊ ወረራ ሲያዙ ምዕራባውያኑ በተገቢው ልክ ተቃውሟቸውን አላሰሙም ይላሉ የወሎ ዩኒቨርሲቲ ህግ ምሁሩ። የአሜሪካን ስቴት ዲፓርትመንት ላሊበላ በህወሓት ቁጥጥር ስር መዋሉን ተከትሎ ህወሓት ታሪካዊውን ቅርስ እንዲጠብቅና ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ አስተላልፎ ነበር። ዳግማዊ ኢየሩሳሌምን መፍጠር በሚል ሳቤ ከአንድ አለት እንደተሰሩ ከሚነገርላቸው 11 ፍልፍል አብያተ ክርስቲያናት በተጨማሪ 60 ሳንቲሜትር ርዝመት፣ 7 ኪሎ ግራም ክብደት ያለው ከወርቅና ብር የተሰራው በ1990 ዓ.ም ተሰርቆ በ1992 ዓ.ም ከቤልጅየም የተመለሰው አፍሮ አይገባ መስቀል በጎብኚዎችና ምዕመኑ ዘንድ የተለየ ስፍራ ይሰጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ መሰናዶ ከማለፋችን በፊት አንድ ማስታወቂያ ሰምተን እንመለስ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አሁን የዕለቱን የጋቢና እንግዳችንን የምናስተዋውቅበት ሰዓት ነው። የኢትዮጵያውያን መጽሐፍትን በቀላል ዋጋ በድህረ ገጽ ላይ አማርጦ በመግዛት የተፈለገበት ቦታ የሚያደርስ አዲስ ሸዋበር የተሰኘ የመጽሐፍት የቤት ለቤት አቅርቦት አገልግሎት በቅርቡ ጀምሯል። በማህበራዊ ድህረ ገጾች ላይ ብዙዎች መጽሐፍቶችን ከዚሁ መተግበሪያ ላይ ገዝተው እንደደረሳቸው ምስክርነታቸውን እየሰጡ ይገኛሉ። ከስብሐት ገብረ እግዚአብሔር እስከ በውቀቱ ስዩም እንዲሁም ከፖለቲካ እስከ መንፈሳዊ ብዙ አይነት መጽሐፍቶች በድህረ ገጹ ላይ ለገበያ ያቀረበውን የዚህን አገልግሎት መስራች ኢዮኤል ተስፋዬን ኤደን ገረበው ምሽቱን አግኝተዋለች። ቀጥሎ ይቀርባል።
ኢዮኤል ተስፋዬ ይባላለሁ። የሸዋወር ዶት ኮም መስራች ነኝ እና ከሁለት ጓደኞቼ ጋር የአማርኛ መጽሐፍትን ኦንላይን ለመሸጥ እየሰራን የምንገኘው በዚህ ሰዓት።
እንግዲህ የተገናኘ ነው ሸዋበር ወይም አሁን አንተ እንደገለጽከው የአማርኛ መጽሐፍቶችን በድረገጽ ላይ ስለሚሸጠው ድረገጽን በተመለከተ ነው እና ድረገጹ እንዴት ነው የተመሰረተው?
የተመሰረተበት ትልቁ ዓላማ በመጽሐፍት ግዢ ላይ ትልቅ ችግር ስላየንበት ነው። እኛ በተለይም በአማርኛ መጽሐፍቶች ላይ በብዛት ሰው አለመገኘት አለመመቻቸት ላይ ችግሮች ነበሩ፣ አንድ መጽሐፍ እጅ ላይ ለማግኘት እና ያንን ነገር ኢንተርኔት ላይ ብናደርገው ሰው በቀላሉ ገዝቶ ቤቱ ድረስ እንዲመጣለት ማድረግ ይቻላል ማለት ነው። እናም እጃችን ላይ ከ1500 በላይ መጽሐፍቶች ይገኛሉ በዚህ ሰዓት።
እናንተ መጽሐፍቶቹን እንዴት ነው የምታገኟቸው? አገልግሎት ውስጥ እንዴት ነው የሚካሄደው?
መጽሐፍቶቹ አሁን እኛ የምናገኛቸው እንዳልኩሽ ቅድም የግድ ሱቅ ሄደሽ ነው መግዛት ያለብሽ እና ያ ደግሞ አለመመቻቸትም አለ ከአዲስ አበባም ከመንገድ አለመመቻቸት አንጻር ከራሱ መጽሐፍቱ ቤትሽ ድረስ እንደማምጣት አድርገሽ ማሰብ ትችላለች ሰርቪሳችንን። ከአስር በላይ መጽሐፍት አከፋፋዮች እንችላሉ። አንቺ ከዚህ በፊት እነሱ ጋር ነበር ምትጁ፣ አሁን እነሱ አንቺ ጋር መጡ በሚለው በቀላሉ አፍልተሽ ይችላሉ።
ሀሳቡ እንዴት ነው የመጣው ወይም እንዴት ወደዚህ ስራ ልትገቡ ቻላችሁ?
ይሄ በጣም ችግር ያየንበት ነገር ስለሰማን እኛም በግላችን አንባቢ ነን እና ይሄ ነገር በጣም ትልቅ የሆነ ችግር ነበረ እኛ እንዳየነው ከሆነ ማለት ነው። እና ቀለል ያለ ድረገጽ ላይ ብናወጣቸው መጽሐፍቶቹን ሰው በቀላሉ አማርጦ ለመግዛት ጊዜ ያገኛል፣ ይመቻችለታል የሚለውን በማሰብ የራሳችን የችግርና አይዲያዎች ነው ለሰዎቹ እያከፋፈልን ያለ ነው።
ምን አይነት መጽሐፎችን ነው በድረገጻችሁ ላይ የሚገኙት?
አሁን እኛ ጋር ያሉ መጽሐፍቶች ከ1500 በላይ አማርኛ መጽሐፍቶች ናቸው። አዳዲስ መጽሐፍቶች ናቸው እነዚህ እና ከ1100 በላይ ጸሐፊዎች እና ወደ 30 የሚጠጉ በጣም ታዋቂ የሚባል ፕሮፋይል ያላቸው ጸሐፊዎች እኛ ድረገጽ ላይ ፕሮፋይል አላቸው። ከእነሱ ጋርም ተገናኝተን ለመስራት ወደፊት አለን እና እነሱም ሚዲያም ያገኛሉ ሀሳባቸውን በፌስቡክ እና ሌላ ማህበራዊ ሚዲያ ላይ ከማድረግ ይልቅ ይሄ ለእነሱ ብቻ የተዘጋጀ ሚዲያ ሊሆንላቸው ይችላል ወደፊትም ብለን አስበናል።
በምን አይነት መልኩ ነው አሁን ይሄ ድረገጽ እየተዋወቀ ያለው? በእርግጥ ብዙ ሰዎች በማህበራዊ ሚዲያዎች ላይ ደረሰኝ መጽሐፎቼን አገኘው እያሉ ጥቅሉን ፎቶ አንስተው ሲለጥፉ አይቻለሁ እና እናንተ በምን አይነት መልኩ ነው ለህዝብ ተደራሽ እንዲሆን እንዲተዋወቅ እያደረጋችሁ ያላችሁት?
ኦኬ፣ አሁን በዚህ ሰዓት እኛ ድረገጻችንን በማስተካከልና በማጠንከር ላይ እንገኛለን እና ማስታወቂያውን ለጊዜው ያው እነሱ ደስ ብሏቸው እያስተዋወቁልን ነው እንጂ እኛ እያስተዋወቅን እንኳን አንገኝበት ሰዓት ሰርቪሳችንን እያጠነከር አገልግሎታችንን እያጠነከርን ስለምንገኝ ሰዓት ማስታወቂያዎቹን እንኳን ከስተመሩ እየሰሩልን ይገኛሉ።
አገልግሎቱ የደረሳቸው ማለት ነው?
አገልግሎቱ የደረሳቸው በሆነም መንገድ ቢሆን ያገኙት ሰውም ጠቁማችሁ ሊሆን ይችላል። ያው እኛ ሰርቪሳችንን ስናስተካክል ነው ሰውም ደስ ሊለው የሚችለው እና እኛ አሁን ከማስታወቂያው ይልቅ ሰርቪሳችን በማጠንከር ላይ ነው የምንገኘው አገልግሎቶቻችንን።
እስቲ ጥቂት ለአጋሮችህ ማያይዘህ ጥቂት ስለተቋማችሁ ንገረኝ።
ኦኬ፣ ለጊዜው አሁን 3 ነን ተከፋፍለን የሚሰራ ነው በማድረስ ድረገጹን በመስራት እና በማኔጅ በማድረግ መቆጣጠር አንጻር እየሰራ ነው ነው እና ቅድም እንዳልኩሽ ከ10 በላይ መደብሮች አሉ ለእኛ ለማከፋፈል ፈቃደኛ የሆኑ እኛ ደግሞ ከስተመር በር ላይ ለማድረስ አገልግሎታችን ላይ እየሰራ ነው የምንገኘው።
ከአዲስ አበባ ውጭ ላሉ ደንበኞች በምን አይነት መልኩ ነው የምታደርሱት?
አሁን በብዛት እኛ ሰው የቀን ያለ አዲስ አበባ ውስጥ ያለ ነው። ከአዲስ አበባ ውጭ ይህን ያህል የሚባል ቁጥር እንኳን የለም። ግን እኛ አላማ አድርገን ያሰብነው ልክ መግዛት ሲፈልጉ ከክፍለ ሀገር ያው እናየዋለን እኛ እና በፖስታ ቤት ነው የምንልክላቸው እና የፖስታ ቤት ዋጋን በግማሽ ነው እንዲከፍሉ የምናደርገው። አንድ ነገር መጽሐፍ ተደራሽነትን ነገር ለማበረታት በማሰብ ማለት ነው። አዲስ አበባ ውስጥ አሁን ለማዞርነት ይኛሉ መጽሐፍ አዞሮች አሉ። ግን እነሱ ይህን ያህል አጥጋቢ የሆነ ስራ ሊሰሩ አልቻሉ። ይህ ድረገጽ ነው ነገር ሊሰጠው የሚችለው።
እስቲ ኢትዮጵያ ውስጥ ያለውን የመጽሐፍ ንባብ ልምድን እንዴት ታየዋለህ? የእናንተስ አገልግሎት ከዚህ ጋር ተያይዞ ምን አይነት ሚና ይጫወታል?
በነገራችን ላይ ሰው አሁንም ቢሆን ስልኩ ላይ ማን ያጠፋል ይባላል። ግን ብዙ የሚባሉ ሰዎች ንባብ ላይ ያጠፋሉ። ከማህበራዊ ግሩፖች ካይሻቸው የሚያነቁ ሰዎች አሁንም ቢሆኑ ቀላል የሚባሉ አይደሉም እና እነሱን ሰው አላየም። ሰው ስልክ ላይ ነው ኮምፒውተር ላይ ነው ጊዜው የሚያጠፋው ብሎ በማሰብ እነዚህ ሰዎች ይታዩ አልቻሉም ነበረ እስከዛሬ ድረስ እንጂ አንባቢነት አለ። አሁን ሰው ትኩረት ሰጥቷቸው አልተከታተላቸውም እና እኛ ደግሞ ትኩረት ልንሰጣቸው ነው። የእነሱን ጥያቄዎች ለመመለስ የጠበቀው እንደዛ ነው። እነሱ ያልታዩባቸውን ነገሮች ልንቀርፍላቸው የምንፈልገው ከዋጋም ሊሆን ይችላል፣ አለመገኘትም ሊሆን ይችላል። አንድ መጽሐፍ ለማግኘት ጊዜ ያለው መቻቸት፣ ሄዶ ለመግዛት ጊዜ ያለው መቻቸትም ሊሆን ይችላል። እነሱ ነገሮች ነው ልንቀርፍላቸው ያሉ ነው።
ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ እንደቀጠለ ነው። ከዘመናዊ የስልክ ቀፎዎች እስከ የንግድ ማስታወቂያ ሰሌዳዎች፣ ዲጂታል ማሳያዎች በየቦታው ይገኛሉ። አንዳንድ ካምፓኒዎች ግን ከሰው ልጅ አይን የተሻለ ማሳያ የለም በማለት በአይን ውስጥ የሚገጠም ዘመናዊ ኮንታክት ሌንስ ወይም ቴሌስኮፕ እያመረቱ ይገኛሉ። ዘገባው የቲና ትሪነህ ነው፣ እንደሚከተለው አቀናብሬዋለሁ። በየቀኑ የተለያዩ መረጃዎችን ለማግኘት የቴክኖሎጂ መገልገያዎችን እንቀኛለን። ታዲያ ይህ አገልግሎት በቀጥታ አይኖት ውስጥ ቢገጠምሎትስ? አንዳንድ ድርጅቶች ዘመናዊ በአይን ውስጥ የሚገጠም ኮንታክት ሌንስን በመጠቀም ይህን ለማድረግ እየተንቀሳቀሱ ነው። ሌንሱ የተጠቃሚውን እይታ በዲጂታል አማካኝነት በሚመጡ መረጃዎች በመሸፈን አገልግሎት ይሰጣል።
በየቀኑ 24 ሰዓት አገልግሎት የሚሰጥ መረጃ ማሳያ አይናችን ውስጥ ተገጥሞ ወደምንፈልግበት ቦታ መንቀሳቀስ ይቻላል።
ሐሳቡ ረቂቅና ምናባዊ ይመስላል። ሆኖም በዚህ ዘርፍ የተሰማሩ ኢንጂነሮች እነዚህን በየቀኑ በአይን ውስጥ ተደርገው የእውነታውን ዓለም እይታ የሚጨምሩ ዘመናዊ ቴሌስኮፖችን መስራት ጀምረዋል።
መጀመሪያ ብቃትና ደህንነታቸው ከተረጋገጠ አይን ውስጥ የሚገጠሙ ቴሌስኮፖች ጀመርንና ቀስ እያልን ጥልፍልፍ ኃይል አስተላላፊ መስመሮች ከሌንሱ ጋር እንዴት መቀናጀት እንደሚችሉ ሰራን።
እነዚህ ኮንታክት ሌንሶችን የሚያመርቱ ድርጅቶች እንደሚሉት ቴክኖሎጂውን በዋናነት ሳቢ የሚያደርገው ከውጭ ያለ ሰው ሊያስተውላቸው የማይችሉና ሚስጥራዊ መሆናቸው ነው።
ለምሳሌ ከጥቂት ዓመታት በፊት የጉግል የአይን መነጽር ሲወጣ ሰዎች ስነ ውበታቸውን እንዳያበላሽባቸው በማለት ሊያደርጉት ፈቃደኛ አልነበሩም።
ሞጆ ቪዥን የተሰኘው ተቋም ውስጥ የሚሰሩት ስቲቭ ሲንክሌር እንደሚያስረዱት ሞጆ የሚያቀርበው ሌንስ ስውር የኤሌክትሮኒክስ እና የኮምፒውተር ሳይንስን ይጠቀማል።
የምንፈልገው መረጃ በምንፈልግበት ወቅት ማግኘት መቻል አለብን። በተመሳሳይ ሰዓት ደግሞ ከእውነታው ዓለም ጋር ግንኙነት ሊኖረን ይገባል።
ሞጆ ቪዥን የሰራው ስስና ጠፍጣፋ ማሳያ በዓለም ላይ ካሉ ማሳያዎች በሙሉ እጅግ በጣም ትንሹ መሆኑን ይገልጻል።
ያንን ማሳያ በመጠቀም ማንኛውንም መረጃ ሽቦ አልባ በሆነ ቴክኖሎጂ ማስተላለፍ እንችላለን።
ኢንዊዝም ሆነ ሞጆ ያመረቷቸው ሌንሶች መረጃን የማስተላለፉን ስራ የሚሰሩት ከዘመናዊ የእጅ ስልኮች ጋር በመጣመር ነው።
ዋናው ነገር የአይን እንቅስቃሴን ማጥናትና የምንፈልገውን ነገር መረዳት መቻሉ ነው። ልክ መረጃውን እንደማንፈልገው ሲያውቅ ራሱ ከምስሉ ላይ ይጠፋል።
በእርግጥ ሌንሶቹ ተጠቃሚዎች ጋር ደርሰው ለሙከራ ጥቅም ላይ እስኪውሉ አመታት ሊፈጅ ይችላል። ሆኖም አሁን ባሉበት ደረጃ ቴክኖሎጂዎቹ ከአይን ባለፈ ብዙ ጥቅም እንዳላቸው እያስመሰከሩ ነው። ፕሮግራማችን እንደቀጠለ ነው። አሁን በሙዚቃ እረፍት አድርገን እንመለሳለን። ብርሃን ኃይሉ ከስቱዲዮ የቬሮኒካ አዳነን ታው የሚል ሙዚቃ ትጋብዘናለች።
ተወደ እጃል ሰጥ ባይ አይሆንም ሲሉሃባ ባይ ማርከኸኝ ፋንታሲ
ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ ያመሸነው በዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ አመሽት ስመኝሽ የቆየ ነበር። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ሁሌ እጥሽ ባይ ጠያቂ ስኖር ሌላ ዋና ፋቂ አይነስ ልጁን ያወራ